ቮይስ ኦፍ አሜሪካ። ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው።
የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ እሁድ ታህሳስ 17 2008 ዓመተ ምህረት ፕሮግራሙን ጀመረ።
በሰሞኑ የኦሮሚያ ሁኔታ ላይ እንነጋገራለን።
በኢትዮጵያ ፖለቲካ ላይም በሰማያዊ ፖለቲካ ላይም ትልቅ ተሳትፎና እንቅስቃሴ የሚያደርጉ ወጣት ልጆች ነበሩ።
ሰላማዊ እንቅስቃሴዎች በመደረጋቸው ምክንያት ሰላማዊ እንቅስቃሴዎችን ያስተባበሩ ወገኖችን ያሰርበት አጋጣሚ የለም።
የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት፣ እሳቸውን ተከትሎ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትሩ አቶ ጌታቸው ረዳን የሰማችሁት። ዝግጅት አለን።
ሶሻል ሚዲያ ከመገልገያነትም ባለፈ የህልውናችን የሰዎች ህልውና ማረጋገጫ ምስክር ነው ብዬ የማስበው
ደራሲ ገጣሚ በእውቀቱ ስዩም ነው የሰማችሁት። በምሽቱ ዝግጅታችን ስለ ማህበራዊ ሚዲያ ይናገራል።
በሌሎችም ዝግጅቶች አብረናችሁ እስከ ምሽቱ 4 ሰዓት እንዘልቃለን። እናንተም አብራችሁን ቆዩ። የምሽቱ አስተናጋጆቻችሁ እኔ ሰሎሞን አባተና
እኔም ጽዮን ግርማ ነን። አሁን የሰዓቱን የዓለም ዜና እናሰማችኋለን።
የመጀመሪያው ዜና አዲስ አበባ ይወስደናል። በኦሮሚያ ክልል በሰላማዊ ሰልፈኞች ላይ የተወሰዱ የኃይል እርምጃዎችንና የተፈጸሙ ግድያዎችን ለማውገዝ በሚል ለዛሬ ጠርቶት የነበረ ሰልፍ ዕውቅና ባለማግኘቱ ጥያቄውን በድጋሚ ለማቅረብ መወሰኑን መድረክ አስታወቀ። መድረክ ትናንት ባካሄደው የሥራ አስፈጻሚ ኮሚቴው ስብሰባ ነው ውሳኔውን ያሳለፈው። እስክንድር ፍሬው ተጨማሪ አለው።
ዛሬ እሁድ ታህሳስ 17 2008 ሊካሄድ የነበረው የመድረክ የተቃውሞ ሰልፍ ነው ላልተወሰነ ጊዜ የተላለፈው። ምክንያቱ ደግሞ የአዲስ አበባ አስተዳደር ለዚህ ሰልፍ እውቅና አለመስጠቱ መሆኑን የፓርቲው አመራሮች አስታውቀዋል። ሰልፉ 6 ኪሎ አካባቢ ከሚገኘው የመድረክ ጽፈት ቤት ተነስቶ በአፍንጮ በር፣ በራስ መኮንን ድልድይ፣ በፒያሳና በቸርችል ጎዳና በኩል ወደ ድላችን አደባባይ የሚዘልቅ ነበር። የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ሰሞኑን ለጋዜጠኞች ሲናገሩ የሰልፉ ዓላማ ምን እንደሆነም አብራርተው ነበር።
ህገወጥ ግድያዎችንና ህገ መንግስታዊ የሆነውን የሰላማዊ ሰልፍ የማድረግን መብት በመጻረር የተወሰዱ የኃይል እርምጃዎችን ለመኮንንና በዚህም ለተሰዉት ወገኖቻችን ያለንን ክብር ለመግለጽ ነው ብለው የሰልፉ ዓላማ።
ሆኖም የአዲስ አበባ አስተዳደር ለዚህ ሰልፍ እውቅና አለመስጠቱን ሊቀመንበሩ አስታውሰዋል። ሰልፉ የሚያልፍባቸው አካባቢዎች በልማት ምክንያት የትራፊክ መጨናነቅ ያለባቸው፣ በርካታ የከፍተኛ ትምህርት ተቋማትም የሚገኙባቸው መሆኑን አስተዳደሩ አስታውቋል። አሁን ባለው የወቅቱ ሁኔታም ጥያቄውን ተቀብሎ እውቅና ለመስጠት እንቸገራለን ብሏል። የመድረክ ስራ አስፈጻሚ ኮሚቴ ትናንት ባካሄደው ስብሰባ የእውቅና ጥያቄውን በድጋሚ ለማቅረብ ወስኗል። ይህንን ውሳኔ በስልክ ለቪኦኤ ያስታወቁት ሊቀመንበሩ ፕሮፌሰር በየነ ጴጥሮስ ሰልፉ በቀጣይነት የሚካሄድበት ቀን ግን አለመወሰኑን አስረድተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር። ወደ ኬንያ እንዝለቅ። ኬንያ ውስጥ 3 የፖሊስ መኮንኖችን ዛሬ መግደሉን የሶማሊያው ጽንፈኛ የሁከት ቡድን አልሻባብ አስታወቀ። አልሻባብ አደጋውን ያደረሰው አንድ ወታደራዊ ክፍለት ከሰሜን ምስራቃዊቱ ኤልዋክ ከተማ ተንቀሳቅሶ ወደ ማንዴራ እየተጓዘ ሳለ የደፈጣ ጥቃት ከፍቶ መሆኑን የአልሻባብ ደጋፊ የሆነ አንድ ዌብሳይት አውጥቷል። በጥቃቱ 2 የፖሊስ አባላት መገደላቸውንና ሌሎች መቁሰላቸውን የኬንያ ቀይ መስቀል ማኅበር አረጋግጧል። የዩጋንዳ የምርጫ አስፈጻሚ ባለሥልጣናትን ደሞዝ በእጥፍ ለመጨመር ፓርላማው እየመከረ መሆኑ ተሰማ። መጪው ምርጫ የሚካሄደው የፊታችን የካቲት 10 ሲሆን የምርጫ ኮሚሽኑ ሠራተኞች ደሞዝ ላለፉት 16 ዓመታት አንዳችም ጭማሪ እንዳልተደረገበትና ለጭማሪው ጊዜው መድረሱን አንዳንድ እንደራሴዎች እየተናገሩ ነው። በዚሁ ተመሳሳይ ጊዜ መምህራንን ጨምሮ ሌሎች የመንግሥት ሠራተኞች ደሞዝ 1 ወይም 2 ጊዜ ማደጉን እንደራሴዎቹ ለመሟገቻነት እያቀረቡ ነው። የምርጫ ኮሚሽኑ ሠራተኞች አሁን የሚከፈላቸው ደሞዝ ላልተገባ አድራጎት ሊገፋቸው የሚችል መሆኑን በመግለጽ የሕግና የፓርላማ ጉዳዮች ኮሚቴው ሊቀመንበር ስቲቨን ታሾቢያ አስጠንቅቀዋል። መንግሥቱ ከሠራተኞቹ የደሞዝ ጭማሪ ጥያቄ ወይም የአድማ ማስፈራሪያ ሲነሳበት ብዙ ጊዜ የሚሰጠው መልስ ገንዘብ የለኝም የሚል ነው። የኢራቅ ኃይሎች ውጊያ እየተደረጉባት ባሉባት ራማዲ ከተማ አንድ የመንግሥት መዋቅር አካል የሆነ መንደር ከእስላማዊ መንግሥት ቡድን ተዋጊዎች መልሰው ለመያዝ የመጨረሻውን ፍልሚያ እያደረጉ መሆናቸውን አስታወቁ። ምንም እንኳ የአንባር ክፍለ ሀገር ማዕከል የሆነችውን ራማዲን ከአይሲል እጅ ለማስለቀቅ ለኢራቅ ጦር ካስለቀቋት ግዙፍ ድል ያጎናጸፈ እንጂ ዙሪያዋ ግን በፈንጂ የታጠረ መሆኑ ታውቋል። የአፍጋኒስታን ውስጥ ለአንድ ታዋቂ እንደራሴ ታማኝ የሆኑ ታጣቂዎች አራት የእስላማዊ መንግስት ቡድን ታዋጊዎችን አንገት ቆርጠው መግደላቸውን የአፍጋን ባለስልጣናት ገለጹ። በበቀል የወሰዱት እርምጃ ነው። የእስራኤል ኃይሎች በኃይል በያዟት ዌስት ባንክ ሁለት ፍልስጤማውያንን ዛሬ ተኩሰው ገደሉ።
ይህ ከአሜሪካ ድምጽ ሬዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርዝ በ22 ሜትር ባንድ በ13865 ኪሎ ሄርዝ በ25 ሜትር ባንድ በ1240 በ12080 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የእሁድ ታህሳስ 17 2007 ዓመተ ምህረት ምሽት ፕሮግራም ነው።
ኦሮሚያ የሰሞኑ ሁኔታ፣ ተቃዋሚ ፓርቲዎችና የመንግስት ምላሽ። ከአዲስ አበባና የፊንፊኔ ዙሪያ የተቀናጀ ማስተር ፕላን ንድፍና ከኦሮሚያ ከተሞች አዋጅ ጋር ተያይዞ ኦሮሚያ ውስጥ በተነሳው ተቃውሞና ግጭት የበርካታ ሰው ሕይወት መጥፋቱና ከ3500 ሰው በላይ መታሰሩን የኦሮሞ ፌዴራላዊ ኮንግረስ አስታውቋል። ከአምስት ወራት በፊት የተፈቱት የቀድሞው የኦሮሞ ፌዴራላዊ ኮንግረስ ዋና ጸሐፊ አቶ በቀለ ገርባም ተይዘዋል። ሰማያዊ ፓርቲ፣ የፓርቲው ልሳን የሆነው የነገረ ኢትዮጵያ ጋዜጣ አዘጋጅና ሌሎች ሦስት የፓርቲው ንቁ የሚባሉ ተሳታፊ አባሎቹ እንደታሰሩበትም አስታውቋል። ጽዮን ግርማ እነዚህንና ሌሎችም ተያያዥ ጉዳዮችን ጨምራ የኮሚኒኬሽንስ ጉዳዮች ሚኒስትሩን አቶ ጌታቸው ረዳን ማነጋግራ የሚከተለውን ዘገባ አዘጋጅታለች።
የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት ፈቃደኛ ስለሆኑ እናመሰግናለን። የሰማያዊ ፓርቲ አባላትና የፓርቲያችሁ ልሳን የሆነው ነገር ኢትዮጵያ ጋዜጣ አዘጋጅ እንደዚሁም የፓርቲያችሁ ሌሎች አባላት መታሰራቸውን ሰምተን ነበር። እውነት ነው? ታስረዋል?
እውነት ነው ጽዮን። አንዳንዶቹን ቤታቸውን ፈትሸው ሌሎችን ደግሞ ሌሎች አባሎቻችን ፍርድ ቤት ቀጠሮ ነበረ። የእነ የሸዋስ አሰፋና የእነ ብሌን ቀጠሮ በሁለት ችሎት የተለያየ ቦታ፣ ከዛ እየለቀሙ ነው የወሰዷቸው። በአጠቃላይ ነገረ ኢትዮጵያ ጋዜጣ ዋና አዘጋጅ የነበረውን ጌታቸው ሽፈራውን እና ሌሎች ሶስት አባላትን ቴዎድሮስ አስፋው፣ ድሚያስ ጸጋይ እና ዳንኤል ተስፋ የተባሉ ሶስት አባሎቻችንም በአጠቃላይ ከጋዜጠኛው ጋር አራት ሰዎችም ታስረዋል።
ታስረው የተወሰዱት የት ነው?
የተወሰዱበትን ቦታ መናገር አይፈልጉም። ሊከተሏቸው ቤተሰቦቻቸውም አይፈቅዱም። ነገር ግን የሚሉት ነገር ምንድን ነው? ከአርባ ስምንት ሰዓት በኋላ ማዕከላዊ መጣችሁ መጠየቅ ትችላላችሁ ነው የሚሉት እንጂ በትክክል የወሰዱበትን ቦታ አይናገሩም። ሲወስዷቸውም ሰው እንዲያያቸው አይፈልጉም።
ለመታሰራቸው የተጠቀሰ ምክንያት አለ?
ለእኛ ግልጽ የሆነ ነገር የለም። ብቻ የምናውቀው ነገር ቤታቸውን ፈትሸው ሰዎቹን ማሰራቸውን እንጂ በግልጽ በዚህ ምክንያት ነው የታሰሩት፣ እዚህ ቦታ ነው የሚታሰሩት ነገር በግልጽ የተነገረ ነገር የለውም።
የታሰሩት ልጆች በምን ስራ ላይ ነው የሚሳተፉት? ምንድን ነው የሚሰሩት? ፓርቲ ውስጥ
በፓርቲ ውስጥ ከባድ እና ትልቅ ንቁ አስተዋጽኦ ያላቸው እና በተግባር ውስጥ ፓርቲውን በተለይ ሀገር አቀፍ ንቅናቄዎችን በሚያደርግበት ጊዜ በምርጫም ወቅት ሰላማዊ ሰልፎች ሲኖሩ ባነሮች በማዘጋጀት በማህበራዊ ድረገጾች መልእክቶች በማስተላለፍ እንዲሁም በሀገር ደረጃ የተፈጠሩ ችግሮች ሲኖሩ ለምሳሌ በዚህ በሀገራችን በተፈጠረው ረሃብ ምክንያት የተሰደዱና ወደ ከተማ የገቡ ሰዎችን ለሚዲያ በማጋለጥ ፎቶ በማንሳት ኢንተርቪው በማድረግ ጋዜጠኛውን ጨምሮ እነዚህም ወጣቶች ትልቅ አስተዋጽኦ የነበራቸው ናቸው። አሁንም በዚህ በኦሮሚያ ውስጥ የነበረውን በመንግስት የተወሰደ የጅምላ ግድያን በማውገዝ መረጃዎችን በማስተላለፍ ንቁ ተሳትፎ የነበራቸው ናቸው። እንዲሁም ባለፈው በሊቢያ ወገኖቻችንን አይሲስ ባረደ ጊዜ በተጠራው ሰላማዊ ሰልፍ ላይ ተገኝታችኋል ተብለው በተለይ ሶስቱ ልጆች ታስረው የተፈቱ ልጆች ናቸው እና በአጠቃላይ በኢትዮጵያ ፖለቲካ ላይም በሰማያዊ ፖለቲካ ላይም ትልቅ ተሳትፎና እንቅስቃሴ የሚያደርጉ ወጣት ልጆች ነበሩ።
በሌላ በኩል የኦሮሞ ፌዴራሊስት ኮንግረስ አቶ በቀለ ነጋ በፓርቲያቸው አመራሮች፣ በታዛቢዎቻቸውና በደጋፊዎቻቸው እንዲሁም ህገ መንግስቱን አክብረው መብታቸውን ሲጠይቁ በነበሩት ላይ ሁሉ ከፍተኛ የእስር ዘመቻ እየተካሄደ እንደሆነ ገልጸው በዚህም የፓርቲው ምክትል ሊቀመንበር አቶ በቀለ ገርባን ጨምሮ በርካቶች እንደታሰሩባቸው ተናግረው ነበር።
አዳማ ከሚገኘው መኖሪያ ቤቱ አቶ በቀለ ገርባ በጸጥታ ኃይሎች ተይዞ ቤቱ ተፈትሾ ተይዞ ተወስደዋል። በቁጥጥር ስር አውለውታል። ከዚህ በላይ ምንም የተገኘ መረጃ የለንም። የት እንደወሰዱት አናውቅም።
በተጨማሪም የኦፌኮ ምክትል ጸሐፊ አቶ ደጀኔ ጣፋ መታሰራቸውን ገልጸዋል።
አቶ ደጀኔ ጣፋ ምክትል ጸሐፊ ነው፣ የኦፌኮ ምክትል ጸሐፊ። እሱ በቁጥጥር ስር ውሏል ዛሬ።
እስካሁን ከዚሁ ጉዳይ ጋር በተያያዘ በርካታ ሰዎች እየታሰሩ እንደሚገኙ፣ መጠነ ሰፊ የሆነ እስራት መቀጠሉንም ጨምረው ገልጸዋል።
እስካሁን 3500 የሚበልጡ ሰዎች በቁጥጥር ስር ናቸው። እነኚህም ከምዕራብ ሸዋ ጀምሮ እስከ ወለጋ እስከ ደምቢዶሎ ድረስ እና ከዚህ ደግሞ አርሲ ውስጥ ልባቦር ውስጥ በአብዛኛው የታሰሩ ሰዎች በዚህ ባለፈው ምርጫ ተወዳዳሪ የነበሩ፣ ታዛቢ የነበሩ፣ ተሳታፊ የነበሩ፣ ደጋፊ የነበሩ ላይ ነው ያነጣጠረው እስራቱ። ሞቱት ሰዎች ኦልሬዲ 80 በልጧል። የደረሱበት ደግሞ ያልታወቀ 300 በላይ አሉ። ምክንያቱም ለሌት ለሌት ከእስር ቤት ይወስዷቸዋል። የት ቦታ እንዳደረሷቸው የማናቃቸው ብዙ አሉ።
መንግስት ሁልጊዜም ቢሆን ሰዎች ሰብአዊ መብታቸውን ተጠቅመው ለሚያቀርቡት ጥያቄ ምላሽ በመስጠት ከማስተካከል ይልቅ በሌሎች ላይ ጣቱን በመጠቆም ሌላ ህገወጥ እርምጃ እንደሚወስድ የገለጹት አቶ በቀለ
ህዝቡ በሰላማዊና ህገ መንግስታዊ መንገድ ህይወቱን ስለገለጸ ነገሩን ወደ ሌሎች ማላከክ የተለመደ ነው። ወደ እኛ እያላከኩ
የእነዚህን ሁለት የተቃዋሚ ፓርቲ መሪዎች አቤቱታና አሁን በኢትዮጵያ የተከሰተውን ሁኔታ አስመልክቶ ማብራሪያ እንዲሰጡኝ የኮሚኒኬሽን ጉዳዮች ሚኒስትር አቶ ጌታቸው ረዳ ጋር ደወልኩ። እሺ፣ ጤና ይስጥልኝ አቶ ጌታቸው ረዳ፣ ለቃለ ምልልስ ፈቃደኛ ስለሆኑ በጣም እናመሰግናለን። በዚህ ማስተር ፕላኑ በተነሳው ተቃውሞ የኦፌኮ በርካታ አመራሮች እየታሰሩ መሆኑን፣ ከ3500 ሰዎች በላይ መታሰራቸውን፣ እንደዚሁም ደግሞ ከ75 ሰው በላይ ህይወት ማለፉን እየገለጹ ነው። ይሄ ነገር ሰላማዊ ተቃውሞ ነው፣ በሰላማዊ መንገድ ጥያቄ ያቀርበናል ብለዋል። እና እንደዛ ከሆነ እንዴት ነው ይሄ ሁሉ ሰው ሊታሰር የቻለው?
አንደኛ ቁጥሩን በጣም ጀነረስ የሆነ ቁጥር መጥቀስ እንደተጠበቀ ሆኖ አሁን ይሄን ያክል ታሰረ፣ ይህን ያክል ቆሰለ፣ ይህን ያክል ሞተ የሚለውን ነገር ዝርዝር በየአካባቢው የጠፋውን ንብረት የጠፋው ሰው ህይወት በሚመለከት የተሟላ መረጃ እስኪኖር ድረስ በዚህ ጉዳይ ላይ ብዙ እንትን ውስጥ ባይገባ ጥሩ ነው። በፍጹም ማለፍ የሌለበት በርካታ የሰው ህይወት አልፏል። ይሄ ነው እውነቱ። እንግዲህ ሰላማዊ እንቅስቃሴ አድርገን ነው ይሄ ሁሉ የተፈጠረው የሚለው ነገር በፐርስፔክቲቭ ብናስቀምጠው ጥሩ ነው የሚሆነው። ሰላማዊ እንቅስቃሴ ያደረገ ህብረተሰብ ክፍል አለ። ሰላማዊ ተቃውሞ ያቀረበ ህብረተሰብ ክፍል አለ። ሰላማዊ እንቅስቃሴ ያደረገን የህብረተሰብ ክፍል ፕሮቴስት ጠልፎ ወደ ሁከትና ወደ ለየለት ብጥብጥ እንዲገባ ለማድረግ ሞክሮ በተወሰነ መልኩ የተሳካለት ሰላምን ለማወክ የተደራጀ ኃይልም አለ። ይሄ ኃይል በዋናነት እዚህ ሀገር ውስጥ ያሉ በህጋዊ መንገድ የተመዘገቡ ፖለቲካዊ ድርጅቶችን እንደ ከለላ በመጠቀም ከውጭ ኃይሎች በሚሰጥ ቀጥተኛ መመሪያ ተንቀሳቅሶ ወደ ለየለት ብጥብጥ እና ሁከት አካባቢውን ለማስገባት እንቅስቃሴ ያደረገ ወገን አለ። ስለዚህ ኦፌኮ አመራር አባላት ሆነው የሚያገለግሉ ሰዎች በቁጥጥር ስር ውለዋል። ትናንት አቶ በቀለ ገርባን ጨምሮ ማለት ነው። እነዚህ ሰዎች ቁጥጥር ስር ዋሉበት ምክንያት ኦፌኮ ህጋዊ አላማ ይዞ የሚንቀሳቀሱ ኦፌኮ አመራር አባላት በመሆናቸው አልታሰሩ። ምክንያቱም ያልታሰሩ የኦፌኮ አመራር አባላት አሉ፣ ሊቀመንበሩን ዶክተር መረራ ጉዲናን ጨምሮ። ከእንቅስቃሴ ሰላማዊ ሰልፍን ከማለት አንጻር ዶክተር መረራ በላይ የተለየ ቋንቋ ዶክተር መረራ በላይ የጠነከረ ተቃውሞ የሚያቀርብ ሰው ያለ አይመስለኝም። ስለዚህ ሰዎቹ መታሰር ተቃዋሚ ፓርቲ መሪነታቸው ጋር ብቻ ማያያዝ ተገቢ ነው ብለን አናምንም። ፖሊስ አሁን በተፈጠረው በኦሮሚያ አንዳንድ አካባቢዎች በተፈጠረው ሁከት ላይ ከፍተኛ የመምራት የማስተባበርና ከውጭ ኃይሎች የተሰጠ መመሪያን ተቀብሎ ለሰላማዊ ሰው ሞት፣ ለንብረት መውደም፣ ለተቋማት መፈራረስ አስተዋጽኦ ማድረግ የቻለ እንቅስቃሴ መርተዋል ተብሎ ነው በቁጥጥር ስር ዋሉ። ተጠርጥረው ነው በቁጥጥር ስር ዋሉ። ስለዚህ በጥርጣሬው ላይ ተመስርቶ መንግስት ፖሊስ የማጣራት ሂደቱን የሚቀጥል ይሆናል። ከዛ ውጭ ግን የፖሊስ ምርመራ እንጠብቀን ምና ይሆናል።
እዚህ ጋር የኢትዮጵያ መንግስት በተለያየ ጊዜ በየተለያዩ ወቅቶች ተቃውሞ ሲነሳና ሰዎች ጥያቄ ይዘው ወደ አደባባይ ከወጡ በኋላ በሚነሱ እንደዚህ አይነት አለመግባባቶች ሁልጊዜም ተጠያቂ አድርጎ ጣቱን ወደ ሌላ ሰው ይቀስራል እንጂ ችግሩ ምንድን ነው ብሎ አይቶ እርምጃ አይወስድም። ከዛ በኋላ የተወሰኑ እንደዚህ አይነት ነገር ሲከሰት የተወሰነ ረብሻ ይኖራል፣ ከዛ በኋላ ሰዎች ይሞታሉ፣ ከዛ ሰብስቦ አመራሮቹንም ሌሎቹንም ሰዎች እስር ቤት በመውሰድ ያምናል እና ይሄ በተደጋጋሚ ሲያደርግ የቆየው ነው በሚል ይተቻል። ይህንን ትችት በሚመለከት ምን አስተያየት ይሰጣሉ? ምክንያቱም በተደጋጋሚ
እንግዲህ አሁን ይመስልሽ አንድ ነገር እርግጠኛ አንድ ነገር ክሊር ሊሆን ሊገባ ነገር ግልጽ መሆን መቻል አለበት። የኢትዮጵያ መንግስት በየዕለቱ ሰዎች እንደዚህ አይነት አዝማሚያ ያሏቸው ኢቭን በቂ መረጃም እያለ ጭምር ጉዳዩ ወደ
ተግባር ሳይለወጥ ሰዎች ላይ የህይወት ሆነ ሌሎች መሰል የአካል መጉደል ጥፋቶች ሳያስከትል ችግሮችን ለማስቀረት የሚያስችል ስራ ይሰራል። ከዛ በዘለለ ግን በዚህ ላይ በመመስረት ብቻ አውጫጭኝ ውስጥ አይገባም። ሰላማዊ እንቅስቃሴዎች በመደረጋቸው ምክንያት ሰላማዊ እንቅስቃሴዎችን ያስተባበሩ ወገኖችን ያሰረበት አጋጣሚ የለም። ሰላማዊ እንቅስቃሴ ተደርጎ ሰላማዊ እንቅስቃሴውን ጠልፈው ለሌላ ዓላማ ለማዋል የሚሞክሩ ወገኖችና በሙከራ ላይ ሳይወሰኑ በተግባር ለሰው ልጅ ሞት፣ አካል መጉደል፣ ንብረት መውደም፣ ለተቋማት መፈራረስ ምክንያት የሆኑ ወገኖችን ግን ለፍርድ ማቅረብ አንድ መንግስት እንደ መንግስት ሌጂትሜት ከሚሰራቸው ስራዎች አንዱ ስለሆነ የግድ ማድረግ ተገቢ ይሆናል። ስለዚህ ጥፋቱ ያለው እንደዚህ አይነቱን አጋጣሚ በመጠቀም ዓላማቸውን ለማራመድ ሲባል በውሃን ወጣቶች ጥፋት ላይ ተመስርተው ዓላማቸውን ለማሳካት የሚንቀሳቀሱ ወገኖች የሚሰሩት ስራ ነው የሚሆነው። ያ ማለት ግን መንግስት በተለያየ ደረጃ ሰላማዊ እንቅስቃሴውን በሚፈታበት አገባብ ጥፋት ፈጽሞ የተገኙ ኃይሎች ካሉ የማይጠየቁበት ምክንያት የለም። ከዚህ አንጻር መደረግ ያለበት ነገር ሁሉም ይደረግ ነው የሚሆነው። አሁን በምንለው ደረጃ ግን ስለተቃወመ በነገራችን ላይ መግለጫ በማውጣት መድረክ የሚባለው ስብስብ እጅግ በጣም የመረረ ምናልባትም በይዘት ካየ ተጨማሪ አመፅ ካልጠራ የሚል ጥያቄ ያቀረበበት ሁኔታ አለ። አሁን እነዚህ ሰዎች ይህን ጥያቄ ስላቀረቡ ብቻ ወደ እስር ቤት ማስገባት አስፈላጊ ነው ብሎ አያምንም መንግስት። ዋናው ነገር ህዝቡ እንደዚህ አይነት አካሄድ እንደሚቃወም ይታወቃል። የህዝቡን ሰላማዊ ተቃውሞ ተገን በማድረግ ወደ ለየለት ብጥብጥ እንዲገባ ያደረጉ ፖሊስ አለኝ በሚለው መረጃ እነዚህ ሰዎች ከኦፌኮ አመራር አይደለም ይሄ መመሪያ የተሰጣቸው ወይም ምክንያቱም ኦፌኮ አመራር እነኛሁን በቁጥር ስለዋሉ አራት ሰዎች ብቻ ስላልሆኑ ማለት ነው። አመራራቸው ውጭ አለ ህጋዊ ድርጅትነት ስም ተመዝግበው በተግባር ግን የሌሎችን ዓላማ የሚያስፈጽሙ ሰዎች ናቸው። ለዚህ ዓላማ ሲባልም ለሰዎች ህልፈት ምክንያት ሆነዋል። ስለዚህ እንደ ኃላፊነት እንደሚሰማ መንግስት እንደዚህ አይነት ተግባር ውስጥ ተሰማርተው የተገኙ ወገኖችን በቁጥጥር ስር አውሎ ለከፋ ጥፋት ምክንያት የማይሆንበት ሁኔታ መፍጠር ግዴታ ስለሆነ
ቁጥሩ አጨቃጫቂ ቢሆንም የሟቾቹን ቁጥር መንግስትም የተወሰነ አምስት ቁጥርን ያመነዋል። ቁጥሩ አጨቃጫቂ ቢሆንም የሰው
አምስት ከአምስት በላይ ነው። በዚህ አጋጣሚ ንጋሪች ምክንያቱም ይሄ ቁጥር ለፖለቲካል ኮንሳምፕሽን ብለሽ የምትጠቀሚበት ነገር አይደለም። አሁን እያንዳንዱ ከሁሉም ወገን ደረሰው ጥፋት ልክ ዝርዝር ተጠንቶ ኃላፊነት መውሰድ የሚገባው ከኃላፊነት መውሰድ ስለሚኖርበት አሁን በዚህ ሰዓት እዚህ ቦታ ይሄ ነገር ተፈጽሟል፣ ይሄ እዚህ ቦታ እዚህ አይነት ቀብር ተፈጽሟል የሚል ለፖለቲካል ኮንሳምፕሽን የሚውል ነገር ውስጥ መግባት አስፈላጊ አይደለም።
አዎ የኔ ጥያቄ ግን ይሄ ቁጥር አጨቃጫቂ ቢሆንም ቁጥሩን በተቃዋሚ በኩል ይሄን ያህል ቁጥር ቢባል በመንግስትም በኩል ይሄን ያህል ቁጥር የሚለው አጨቃጫቂ ቢሆንም በመሀል የሰው ህይወት ጠፍቷልና እንደዚህ አይነት የሰው ህይወት ሲጠፋ ዋነኛ ተጠያቂ የሚሆነው በዚህ ህይወት መጥፋት ውስጥ ተጠያቂ የሆነውን ሰው ለማወቅ በምን አይነት መልኩ ነው የሚጣራው? በገለልተኛ ወገን ነው የሚጣራው? እንዴት ነው የሚጣራው? ይሄንን መንግስት የሚያጣራ ከሆነ እንዴት ገለልተኛ ውጤት ይመጣል?
በነገራችን ላይ መንግስት ያጣራል ብቻ ሳይሆን መንግስት ይሄን ለማጣራት ገለልተኛ ወገን ያጣራው የተሻለ ነው ብሎ ካመነ ያ የማይሆንበት ምክንያት የለም። እዚህ ቦታ በእንደዚህ አይነት ግጭት የዚህን ያክል ሰው ህይወት አልፏል የሚል ነገር ለማጣራት አሁን ባለን ደረጃ ፋክቶችን ማሰባሰብ በቂ ነው። ፋክቶችን የማሰባሰብ ስራ ነው የሚደረገው። ኃላፊነት ማን ላይ መውረድ መቻል አለበት የሚለውን ነገር በነገራችን ላይ ኃላፊነት የሚሰማው መንግስት በዚህ እንቅስቃሴ ውስጥ በግልጽ ቦምብ የሚወረውሩ ህጻናትን ቦምብ ታጥቀው ነዳጅን ሞሎቶቭ ኮክቴል እንዴት እንደሚሰራ አሳይተው ከሚሊሻ ሰራዊት አባላት ጠመንጃ እንዲነጥቁ አድርገው በተለያዩ አካባቢዎች በማይደግፏቸው ተቃውሞውን በሰላማዊ መንገድ እያካሄዱ ግን ደግሞ የሁከት መንገዱን አንከተልም ባሉ አባሎቻቸው ላይ ሳይቀር ጥቃትን የፈጸሙ ሰዎችን በሚመለከት ድምዳሜ ላይ ለመድረስ የተለየ ኮሚሽን ማቋቋም የሚያስፈልግ አይመስለኝም። አሁን እያልን ያለ ነው በዚህ ደረጃ የአንድም ሰው ቢሆን ህይወት መጥፋት አልነበረበትም። እንደዚህ አይነቱ አካሄድ በየትኛው ሰው ስህተት፣ በየትኛው ወገን ድክመት የተፈጠረ ነው የሚለውን ነገር የተጠናቀረ መረጃ ለህዝብ ይፋ ይደረጋል። ይህን የተጠናቀረ መረጃ ማምጣት የሚችለው የኃላፊነት ልክ በማንኛውም ሰው ላይ የሚያስቀምጠው የተለየ አካል ነው የሚል እምነት ካለም ያ የተለየ አካል የማይቋቋምበት ምክንያት የለም። ስለዚህ መንግስት በአሁኑ ሰዓት እያደረገ ያለው እንደነዚህ ህጻናትን ቦምብ እያስታጠቁ የሚሊሻን ጠመንጃ እየዘረፉ በሌሎች ሰዎች ላይ ሞት አደጋ በተቋማት ላይ የጥፋት ስራ የቀጠረን ስራ እድል የፈጠረን ተቋም የማፍረስ ድልድዮችን የመሰባበር እንደዚህ አይነት መሰሪ ተግባሮችን ለማከናወን የሚያስችል መመሪያ የሰጡ ሰዎችን በቁጥጥር ስር በማዋል ችግሩ ወደ ባሰ ደረጃ የማይደርስበትና በሂደት በህዝብ ውይይት ተቃውሞ ያለው ተሰብ አብዛኛው ኢቭን ድንጋይ ወርወራም ጭምር የተሰለፈ ኃይል አብዛኛው በየመድረኩ በሚደረጉ የውይይት መድረኮች ጥያቄውን እያነሳ ለችግሮቹ መፍትሄ የሚያፈላልግበት ሁኔታ ነው ያለው። ስለዚህ አሁን የተወሰደው እርምጃ ተቃውሞ ከማቅረቡ ጋር ወይም የተቃዋሚ ፓርቲ አባል ከመሆን ጋር ወይም የተቃዋሚ ፓርቲ አመራር ከመሆን ጋር የሚያገናኙ ምንም ነገር የለም።
ሰማያዊ ፓርቲ አባላትና ነገረ ኢትዮጵያ የሚባል ጋዜጣ ላይ የሚጽፉ ልጆች፣ ሶሻል ሚዲያ ላይ የሚሳተፉ ልጆች አራት ፓርቲ አባላቶቹ እንደታሰሩበት የሰማያዊ ፓርቲ ገልጿል። እና እነዚህም ከመጽሐፍ ጋር የተያያዘ ሀሳባቸውን ከመግለጽ ጋር የታሰሩብኝ እያለ ነው ፓርቲው።
ሲሆን እንደዚህ አይነት ክሶች ለረዥም ዘመናት ስንሰማ ቆይተናል። አሁን ከመጽሐፍ ጋር በተያያዘ እንዲሆነብኝ በእንደዚህ አይነት ጉዳዮች ላይ ነው ስፔኪሌት በማድረግ ላይ ወይም አንድ ፓርቲ በአንድ ሌላ መልኩ አንዳንዴ እኮ በስርቆት የተያዙ ሰዎችንም ጭምር አባሎቻችን ናቸው እያሉ የፖለቲካ ኮንሳምፕሽን መጠቀሚያ ላይ ያደርጉ ሲሞክሩ ረዥም ጊዜ አይተናል። ከሁከት ማባባስ ጋር ተያይዞ፣ ከሰው ህይወትና ከንብረት ውድመት ጋር ተያይዞ በቁጥጥር ስር የዋሉት የፖለቲካ አመራሮች ከህጋዊ የፖለቲካ እንቅስቃሴያቸው ጋር በተገናኘ እንዳልታሰሩና ይልቁንም የተፋተልኮ ለመፈጸም ባደረጉት እንቅስቃሴ ፖሊስ እርምጃ እንደወሰደ ከገለጽኩ ብቻ በቂ ይመስለኛል።
በዚህ መካከል የተገደሉ ሰዎች፣ በጥይት ተተኩሶ የሞቱ ሰዎችን አስክሬን ስንጠይቅ እንድንከፍል ተጠይቀናል የሚሉ ሰዎች አሉ። ይህንን ደግሞ መድረክን በመግለጫው ሲሰጥ ተናግሯል። እና ይሄ ነገር ደግሞ በምርጫ 97ም ከሚኒሊክ አስክሬን ለመቀበል የሄድን ሰዎች ገንዘብ ተጠይቀናል የሚል የተደጋጋሚ ክሶች አለ። እና ይሄ ነገር እንዴት ነው የሆነው?
ይህንን አይነት አስነዋሪ በቀይ ሽብር ዘመን ተሰርቷል የሚባል ነገር በመደጋገም ልክ እንደ አድቨርታይዚንግ እውነት ለማስመሰል የሚደረግ ጥረት ከሆነ ለዚህ ጉዳይ ምላሽ በመስጠት እንደዚህ አይነቱን ጠያፍ ክስ ዲግኒፋይ ማድረግ ተገቢ አይመስለኝም። ይህንን በመደጋገም ግን ወደ እውነት ስታተስ ለመቀየር የሚደረግ ጥረት አለ ብለሽ የምታምኝ ከሆነ እንግዲህ ዩሮ ኢንታይት
አመሰግናለሁ። ዝግጅቶቻችንን በኢንተርኔት አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በእጅ ስልኮቻችሁ ቪኦኤ ዶት ሆርን ዶት ኤምኦቢአይ ላይ ማዳመጥ ትችላላችሁ።
በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ።
ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት ተኩል እስከ ምሽቱ 2 ሰዓት በ6080 እና በ15580 ኪሎ ሄርትስ አጭር ሞገድ የምናስተላልፍላችሁን ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡ እንጋብዛለን። እንዲሁም ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በመካከለኛ ሞገድ 1431 ኪሎ ሄርትስ ላይም አለን። የምሽቱ አስተናጋጆቻችሁ ሰሎሞን አባተና
ጽዮን ግርማንን። ወደ ተከታዩ ዝግጅት እንሸጋገር። ኢትዮጵያውያንና ማህበራዊ መገናኛዎች።
አዲሱ ጋቢና ቪኦኤ ፕሮግራም ኢትዮጵያውያን ማህበራዊ ሚዲያን እንዴት ይጠቀሙበታል፣ እንዲሁም ታዋቂ ኢትዮጵያውያንና የማያውቁት የፌስቡክ ገጾቻቸው የሚል ርዕስ አንድ ፕሮግራም አሰናድተው ነበር። እንዳልካቸው ኃይለ ሚካኤል ይባላል። ትምህርትን በኢንተርኔት ስለማቅረብ ኢለርኒንግ አስመልክቶ ጥናት አድርጓል። በአርባ ምንጭ ዩኒቨርሲቲ የጋዜጠኝነት መምህር ነበር። የዞን 9 የጡመራ መድረክ አንዱ መስራች ነው። በአሁኑ ሰዓት አሜሪካ ውስጥ በሚገኘው ኦሬገን ዩኒቨርሲቲ የዶክትሬት ዲግሪ ጥናቱን እያደረገ ነው። የት ነበርክ ታደለ በመምህርነትና በትምህርት አስተዳደር ሥራ ላይ ረዘም ላሉ ዓመታት አገልግሏል። በማኅበራዊ ሚዲያ ዘርፍ በዋነኛ ተጠቃሽ የሆነው ፌስቡክን ካለፉት 2 ዓመታት ጀምሮ እንደ ዋነኛው የብዙሃን መገናኛ መድረክነት ይጠቀምበታል፣ ይጽፋል፣ ይወያያል። ጽዮን ግርማ ኢትዮጵያውያን እና ማኅበራዊ ሚዲያ አጠቃቀምን በተመለከተ ሁለቱንም እንግዶች አወያይታ የሚከተለውን ዘግባለች።
ማኅበራዊ ድረገጽ በዓለም ዙሪያ 2 ቢሊዮን ተጠቃሚዎችን አፍርቷል። በተጠቃሚዎች ብዛት ከማህበራዊ ድራምባዎች ፌስቡክ ቀዳሚውን ስፍራ ይዟል። በቢሊዮን ከሚቆጠሩት የፌስቡክ ተስተናጋጆች መካከል 1.2 ሚሊዮን የሚሆኑት ከኢትዮጵያ የተመዘገቡ እንደሆኑ በየጊዜው መጠናዊ መረጃ የሚሰጠው ሶሻል ቤከርስ የተባለ ድረገጽ ያስረዳል። በዚህ አሃዝ ላይ ከኢትዮጵያ ውጭ የሚኖሩ ፌስቡክ ተጠቃሚዎች ቁጥር ሲጨመር የተገልጋዩን ቁጥር ወደ 1.8 ሚሊዮን ከፍ እንደሚያደርጉት ይገመታል። በኢትዮ ቴሌኮም ላይ የተሰራ ጥናት እንደሚያሳየው በአሁኑ ሰዓት ዘጠና ሚሊዮን ከሚደርሰው ህዝብ ቁጥር 34 በመቶ የሚሆነው የሞባይል ስልክ አገልግሎት ተጠቃሚ ነው። 2.3 ከመቶ የሚሆነው ደግሞ የኢንተርኔት አገልግሎት ይጠቀማል። ኢንተርኔት አገልግሎት የመጠቀም እድል ካለው ውስጥ 85 በመቶ የሚሆነው የማህበራዊ ሚዲያ አገልግሎት ተጠቃሚ ነው። ፌስቡክ በተጠቃሚዎች ብዛት ከማህበራዊ ድረገጾች ቀዳሚውን ስፍራ ቢይዝም የተጠቃሚዎቹ ማንነትና የአጠቃቀም ተቃርኖቹ በብዙ የሚያነጋግር ነው። ማንነታቸውን ደብቀው ራሳቸውን በተለያየ ማንነት የሚያስተዋውቁ የማንነታቸውን መደበቅ እንደ ጥሩ አጋጣሚ በመጠቀም በስድብ አካባቢውን የሚያበላሹ ራሳቸውን በምስል ድምጽ እየቀረጹ ከማዶ ማዶ የሚሰዳደቡ እምነትና ምዕመናንን የሚዘልፉ ብሔርን ከብሔር በነውረኛ ቃላት የሚወርፉ ስንክሳረኞችን ጨምሮ የያዘ መድረክ ቢሆንም የመናገርና የመጻፍ ነጻነት መብት በታፈነባቸው ሀገሮች እንደ አይነተኛ ሚዲያ ሆኖ አይነተኛ ሚዲያን ወይም ሜንስትሪም ሚዲያን መስሎ ሲያገለግል ቆይቷል። ይህን መድረክ እንደ አይነተኛ ሚዲያ ከሚገለገሉበት ኢትዮጵያውያን ተጠቃሚዎች ውስጥ አዲስ መረጃዎችን የሚያቀርቡ፣ ሀሳባቸውን በለዘብታ ተዋሶ የሚያንሸራሽሩ፣ በፖለቲካዊ ኢኮኖሚያዊና ማህበራዊ ርዕሰ ጉዳዮች ላይ ያሏቸውን አቋም በሚያንጸባርቋቸው አስተያየቶች የሚገልጹና ርዕቱ ሀሳቦችን በማመንጨት የሚያወያዩ የሚያነቃቁና የሚከራከሩትም ተጠቃሾች ናቸው። እንዳልካቸው ኃይለ ሚካኤል ትምህርትን በኢንተርኔት ስለማቅረብ ኢ-ለርኒንግ አስመልክቶ ጥናት ያደረገ የቀድሞ የአርባ ምንጭ ዩኒቨርሲቲ የጋዜጠኝነት መምህር፣ አሁን ደግሞ በዩናይትድ ስቴትስ ኦሪገን ዩኒቨርሲቲ የዶክትሬት ተማሪ ነው። እንደ አውሮፓውያን አቆጣጠር ከ2008 ዓ.ም ጀምሮ ከማህበራዊ ሚዲያ ጋር ቁርኝት እንዳለው ይናገራል።
ያለኝ ቁርኝት ከመማር ራሴን ሀሳቤን ከመግለጽ ባለፈ ከሌሎች ተመሳሳይ ሀሳብ ካላቸው ሰዎች ጋር እንድገናኝ ረድቶኛል። ኢትዮጵያን የፖለቲካ የማህበራዊና የኢኮኖሚ ሁኔታ በደንብ እንድረዳበትና በእኔ ሀሳብ ዙሪያ የሚስማሙ ሰዎች ምን አይነት ሀሳብ አላቸው የሚለውን እንድረዳበት የረዳኝ የግንኙነት መንስኤ የሆነ ትልቅ ክስተት ነው።
በመምህርነት በትምህርት አስተዳደርና በጋዜጠኝነት ረዘም ያለ ጊዜ ያሳለፈው የት ነበር ከታደለ ከማህበራዊ ድረገጾች አንዱ የሆነውን ፌስቡክ መጠቀም ሲጀምር ከጓደኞቹና ከቤተሰቦቹ ጋር የግልና የቤተሰቡን ጉዳዮች ነበር የሚያካፍልበት።
2011 ላይ ወደ ጋዜጠኝነቱ በመደበኛ ከገባ በኋላ በተለያዩ ጋዜጦችና መጽሔቶች የሚሰራቸውን ወይም የሚጽፋቸውን ጽሁፎች በዚሁ ድረገጽ ማካፈል ጀመርኩኝ። ከ2012 ላይ ኢስት አፍሪካን የሚል አንድ ብሎግ ጀመርኩ። ግን ያንን ብሎግ የሚያነብልኝ ብዙ ሰው እንዳልነበረ ሳረጋግጥ ካሉኝ ጊዜዎች በሙሉ አብዛኛውን ጊዜ እየሰጠሁኝ በፌስቡክ እና በትዊተር እንደዚሁ የተለያዩ ማህበራዊ፣ ፖለቲካዊ እና ኢኮኖሚያዊ ጉዳዮችን አነሳለሁኝ።
ሁለቱም እንግዶቼ ማህበራዊ ሚዲያን እንደ አይነተኛ ሚዲያ ይገለገሉበታል። መረጃን ይሰጡበታል፣ መረጃን ይቀበሉበታል፣ ከሌሎች ሰዎች ጋርም ይተዋወቁበታል። ማህበራዊ ሚዲያ ስንል ምን ማለታችን እንደሆነ ለሁለቱም ያነሳሁላቸው ጥያቄ ነበር። ማህበራዊ ድረገጽ በኢንተርኔት ላይ ከምንጠቀማቸው እጅግ በጣም ዝነኛ ከሆኑ ድረገጾችና መሳሪያዎች መካከል ዋነኞቹ እንደሆኑ እንዳልካቸው ኃይለ ሚካኤል ገልጻል።
ማህበራዊ ሚዲያ ወይም ማህበራዊ ድረገጽ ተብሎ ከሚታወቁት ዋና ዋናዎቹ ፌስቡክ፣ ጉግል ፕላስ፣ ትዊተር፣ ተምብለር፣ ኢንስታግራም እና ሌሎችም በርካታ የማህበራዊ ድረገጽ ሚዲያዎች አሉ እና እነኚህ እንግዲህ በብዛት ሚሊዮኖች የሚቆጠሩ ተጠቃሚዎች አሏቸው። በዓለም አቀፍ ደረጃ ብዙ ተጠቃሚ ያለው የማህበራዊ ድረገጽ ፌስቡክ ነው። ከዛ በመቀጠል ደግሞ ትዊተር አሁን ይከተላል። አሁን እንደውም በጣም ትልቅ ዝናና ተጠቃሚ እያተረፈ የመጣው ትዊተር ነው። ምክንያቱም ብዙ ሰዎች፣ ብዙ ባለስልጣኖች እና የዊኪ ሚዲያ አውታሮች በብዛት ትዊተር ላይ ዜናን ስለሚናገሩ ብዙ ኢትዮጵያውያን ወደ ትዊተር እየመጡ ነው እና እንግዲህ ማህበራዊ ድረገጽ በአጭሩ ብዙ በሚሊዮኖች የሚቆጠሩ ተጠቃሚዎች ያሏቸው የተለያዩ ርዕሰ ጉዳዮችን የምንወያይባቸው ድረገጾች ናቸው ማለት ነው።
ማህበራዊ ሚዲያ ለግለሰቦች የሚሰጠውን ጥቅም አስመልክቶ የት ነበርክ ታደለ ሲናገር እያንዳንዷን የዕለት ተዕለት እንቅስቃሴያችንን ወደፊት አምጥተን ለመወያየት እድል ፈጥሮልናል ይላል።
እያንዳንዱን የዕለት ተዕለት እንቅስቃሴያችንን ወደፊት አምጥተን እንድንወያይበት እንድንነጋገርበት የሚያደርገን አንድ ራሱን የቻለ ማዕቀፍ ሆኖ በተለይ ለኢትዮጵያውያን ደግሞ እንደ ማንኛውም ማህበራዊ ድረገጽ ዝም ብለን ፎቶ ለጥፈን ወይም የተለያዩ የቤተሰብ ጉዳዮችን የምንነጋገርበት ሳይሆን ባለን የሚዲያ ችግር የተነሳ ነጻ ጋዜጣ፣ ነጻ መጽሔት፣ ነጻ ሬዲዮና ቴሌቪዥን ዜጎች በተለያዩ ጉዳዮች ላይ መወያየት የማይችሉበት ሁኔታ ስላለ በሀገሪቱ ውስጥ በዚህ ሰዓት ሰዎች ሙሉ በሙሉ ጊዜያቸውን ፊታቸውን ወደ ማህበራዊ ድረገጾች አምጥተዋል ብዬ አስባለሁኝ። ምክንያቱም በምናነሳቸው ጉዳዮች ላይ ወዲያውኑ ያነባሉ፣ አስተያየት ይሰጣሉ፣ የበለጠ እንድትጽፍ ያበረታታሉ እና እነዚህ የምታያቸው ነገሮች ማህበራዊ ድረገጽ የሚለውን ትርጉም ይበልጥ እንድረዳው ነው ያደረገኝ።
እንዳልካቸው ማህበራዊ ሚዲያ ላይ ረጅም ጊዜን ያሳለፈ በመሆኑ ማህበራዊ ሚዲያ ለኢትዮጵያውያን ተጠቃሚዎች እየሰጠ ያለውን አገልግሎት ያስረዳል።
ኢትዮጵያ ብዙ መገናኛ ብዙሃን የታፈነባት ሀገር ስለሆነች ማህበራዊ ሚዲያ ይሄንን መገናኛ ብዙሃን የሚጫወቱትን ሚና ተክቶ እየተጫወተ ነው። በአሁኑ ሰዓት እንግዲህ የኢትዮጵያ ሚዲያ የታፈነባት ሀገር ናት ስንል ዳታም አለን። በየሳምንቱ የሚታተሙ መጽሔቶች ቁጥር እና መጋዜጦች መጽሔቶች አንድ ላይ ተደምረው ለምሳሌ ናይሮቢ ኬንያ ከሚታተመው የዴይሊ ኔሽን የሚባለውን ጋዜጣ ብንወስድ ድምሩ አንድ አይሆን። በጣት የሚቆጠር የሬዲዮ ጣቢያ ነው ያለው፣ አንድ ለእናቱ የሆነ ቴሌቪዥን ጣቢያ ነው ያለው። እና ማህበራዊ ሚዲያዎች አሁን እየተጫወቱ የመጡት ሚና ይሄንን የመተካት ነው። እንግዲህ ማህበራዊ ሚዲያ ዋነኛው ጥቅሙ ዜጎች በአካባቢያቸው የሚካሄደውን ነገር ፎቶ አንስተው ሊሆን ይችላል፣ ቪዲዮ ቀርጸው ሊሆን ይችላል ወደ ማህበራዊ ድረገጽ ያመጡታል። ወደ ፌስቡክ ሊሆን ይችላል፣ ወደ ትዊተር ሊሆን ይችላል። እንግዲህ አሁን ሰሞኑን ራሱ በኢትዮጵያ እየተካሄደ ያለውን የኦሮሞ ተማሪዎች ተቃውሞ በመጀመሪያ የዘገቡት ማህበራዊ ሚዲያ ተጠቃሚዎች ናቸው። ይህን በማድረጋቸውም ቪኦኤን ጨምሮ ሌሎችም ትልልቅ የሚዲያ አውታሮች ለጉዳዩ ትኩረት ሰጥተው እንዲዘግቡት ማድረግ ችለዋል።
ኢትዮጵያኖች ማህበራዊ ሚዲያን በተለያየ መንገድ እንደሚጠቀሙበት የሚናገረው እንዳልካቸው
አንደኛ ያው ራሳቸውን ለመግለጽ ይጠቀሙበታል፣ ፖለቲካ አስተሳሰባቸውን ለማራመድ ይጠቀሙበታል፣ የሃይማኖት የባህል እና የተለያዩ ህይወታቸውን ተሞክሮ የሚያካፍሉበት አድርገው ይጠቀሙበታል። ነገር ግን ይህን በሚያደርጉበት ወቅት ማህበራዊ ሚዲያ ላይ ማንነታቸውን ይደብቃሉ። ከሌሎች ሀገሮች የፌስቡክ ተጠቃሚዎች ጋር ሳነጻጽረው የኢትዮጵያ ወይም የማህበራዊ ሚዲያ ተጠቃሚዎች በብዛት ራሳቸውን ይደብቃሉ። ይህም ደግሞ ማንነትን መደበቅ በሚደረገው ውይይት ላይ ውይይቱ ፈር የለቀቀ አይነት እንዲሆን፣ መሰዳደብ እንዲሆን፣ እንዲሁም ሰዎች ውይይቱን የምር እንዳይወስዱት የሚያደርግ አይነት አዝማሚያ ይታይበታል። ያም ሆኖ ይህ ግን አሁን ማህበራዊ ሚዲያ እየሰጠ ያለው አገልግሎት ዋናዎቹ የሚዲያ አውታሮች የሚሰጡትን አገልግሎት በመተካት ላይ ይገኛል ማለት ነው።
ማህበራዊ ሚዲያ በርካታ ጸሐፊዎች እንዲፈጠሩም እድል ፈጥሯል የሚለው እንዳልካቸው አሁን ጥቅሙን እየተረዱ የመጡት ሁሉ በሚገባ መቀላቀል ሲጀምሩ ማንነታቸውን ደብቀው የሰው ማንነት እየተላበሱ መድረኩን የስድብ መድረክ በማስመሰል ተገልጋዮችን የሚያረቁ ተጠቃሚዎች እየጠፉ እንደሚመጡ ይገልጻል። ሁለቱም አስተያየት ሰጪዎች አሁን ያለው ማህበራዊ ሚዲያ በርካታ የአጠቃቀም ችግሮች ቢኖሩበትም የተጠቃሚዎች ቁጥርና ጠቀሜታውን የሚያውቁ ሰዎች እየተበራከቱ በመምጣታቸው የመንግስት ፖሊሲ ላይ ተጽዕኖ ማምጣት የሚያስችልበት ደረጃ ላይ እየደረሰ መምጣቱን ጭምር ይናገራሉ።
አመሰግናለሁ ጽዮን። ተከታዩም ዝግጅት እንግዲህ ካንቺው ጋር ያቆየናል።
አዎ ሰለሞን፣ ከኔ ጋር ብቻ ሳይሆን ከጀመርከው ማህበራዊ መገናኛ ፍሬ ጉዳይም ጋር ነው የሚያቆየን። አሁን ግን አርቲስቶቻችንን ይመለከታል።
በእጅ የፌስቡክና ትዊተር ገጾች ለአርቲስቶችና ታዋቂ ሰዎች አይነተኛ መገናኛ መድረኮቻቸው ናቸው። ድርስ ስራዎችና የመድረክ ዝግጅቶች ሲኖሯቸው ያስተዋውቁባቸዋል። በተለያዩ አጋጣሚዎች የመልካም ምኞት መግለጫዎቻቸውን ያስተላልፉበታል። በጉዳዮች ላይ ሐሳብ ሲኖራቸው አስተያየቶቻቸውን ያሰፍራሉ። ማኅበራዊ ሳይቶችን በዚህ መንገድ የሚጠቀሙበት ኢትዮጵያውያን አርቲስቶች ጥቂት ናቸው። በምትኩ ያለ አርቲስቶቹ ዕውቅናና ፈቃድ ማንነታቸው የማይታወቅ ሰዎች ስማቸውንና ፎቶዎቻቸውን እየተጠቀሙ የሚያንቀሳቅሷቸው የፌስቡክ ገጽ ባለቤቶች ቁጥር ከፍ ያለውን ይይዛል። ሲሆን ከእነዚህ አርቲስቶች መካከል ጥቂቶቹን አነጋግራ ተከታዩን ይዛላቸዋለች።
የፌስቡክና ትዊተር ገጾች ለጸሐፊዎች፣ ለአርቲስቶችና ታዋቂ ሰዎች አይነተኛ የመገናኛ መድረኮቻቸው ናቸው። ድርስ ስራዎችንና የመድረክ ዝግጅቶች ሲኖሯቸው ያስተዋውቁባቸዋል። በተለያዩ አጋጣሚዎች የመልካም ምኞት መግለጫዎችንም ያስተላልፉበታል። በጉዳዮች ላይ ሐሳብ ሲኖራቸው አስተያየታቸውን ያሰፍሩበታል። ማህበራዊ ድረገጽን በዚህ መንገድ የሚጠቀሙበት ኢትዮጵያውያን አርቲስቶች ጥቂት ናቸው። በመትኩ ያለ አርቲስቶቹ ቅናና ፈቃድ ማንነታቸው የማይታወቁ ሰዎች ስማቸውንና ምስለ ገጻቸውን እየተጠቀሙ የሚያንቀሳቅሷቸው የፌስቡክ ገጽ ባለቤቶች ቁጥር ከፍ ያለውን ቁጥር ይዛል። በህዝብ ዘንድ በተለያየ መንገድ ቅና ያላቸውን በርካታ ባለሙያዎች አነጋግሬያለሁ። አብዛኞቹ ማህበራዊ ሚዲያን ተጠቅመው እንደማያውቁ ገጾቹም የነርሱ እንዳልሆኑ ገልጸውልኛል። ከነዚህ መካከለም እነርሱ የማያዙባቸው ነገር ግን በስማቸው በርካታ ገጾች የተከፈቱ 3 ማያተኞችን አነጋግሬያለሁ። ደራሲ ገጣሚ አሁን ደግሞ በዩናይትድ ስቴትስ ቦስተን አቅራቢያ በሚገኘው ብራውን ዩኒቨርሲቲ ተጋባዥ ደራሲ በእውቀቱ ሲዩም በዚህ ጉዳይ ላይ አስተያየትን ስለሰጠኝ በጣም አመሰግናለሁ።
እኔም ስለጋበዝሽኝ በጣም አመሰግናለሁ ጽዮን።
የፌስቡክ እና ትዊተር ገጾች ለአርቲስቶች እና ታዋቂ ሰዎች እንዲሁም ለእንዳንተ ያሉ ጸሐፊዎች አይነተኛ የመገናኛ መድረኮቻቸው ናቸውና አንተ የትኛውን ትመርጣለህ?
እኔ የምጠቀመው የፌስቡክን የማህበራዊ ሚዲያ ዘርፍ ነው። በጣም ቶሎ አልጽፈም፣ ግን አልፎ አልፎ በወቅታዊ ፖለቲካዊ ክስተቶች ላይ ተቻለሁ። እንዲሁም ደግሞ የግል አመለካከቴን የግል ፍልስፍናዬን በኪነ ጥበብ ላይ ነገሮች ላይ ያለኝን አመለካከትና ሀተታ አልፎ አልፎ እየጻፉ ባጭሩ ለጥፋለሁ። ግጥሞችንም ለጥፋለሁ፣ የሌሎችንም ደግሞ አነባለሁ። በዚህ መንገድ ነው እየተጠቀምኩበት ያለሁ።
ስራዎችን ከሚያነቡ አድናቂዎችና ተቾች ጋር በምን መልኩ ነው በዚህ ማህበራዊ ገጽ ላይ የምትገናኘው? የአድናቂዎችህን ገጽስ እንዴት ነው የምትቆጣጠረው?
እኔ የባለንጀሮች ገጽ የምለውን ወይም ፋን ፔጅ ባለውን ገጽ ኔ የማስበው ልክ እንደ ገጠር የሰርግ ድንኳን ነው የምቆጥረው። በገጠር የሰርግ ድንኳን ከተጣለ በኋላ ባላፊ አግዳሚው የባለ ሀገር በሙሉ እየመጣ ምግብ ሲሸተው ገብቶ ተሳትፎ ያው የሰርግ ወረቀት የሰርግ መጥሪያ ወረቀት ሳይይዝ ተጠራው አልተጠራው ሳይል ገብቶ ማንኛውም ባለ ሀገር በልቶ ጠጥቶ አመስግኖ ይሄዳል። እንደዛ ነው የኔ ገጽ። ማንም ሰው የኔን ስራ፣ የኔን ጽሁፍ፣ የኔን ሀተታ፣ የኔን ግጥም ማንበብ የሚፈልግ ሰው ገብቶ አይቶ አንብቦ አስተያየት ሰጥቶ ወይ አመስግኖ ወይ ደግሞ ተችቶ መውጣት ይችላል ማለት ነው። እና ብዙ ሰዎች ስለሚሳተፉበት አንዳንዴ የሁሉን አስተያየት ማየት ለሁሉ አስተያየት ለአንዳንድ ለሚጠየቁ ጥያቄዎች መልስ መስጠት ይከብዳል። ቢሆንም ግን ብዙ ሰው ስለሚሳተፍበት ለእኔ የተሻለ ሀሳቤን የማስተላልፍበት መድረክ ነው ብዬ አስባለሁ።
በአንተ ስም የተከፈቱ በርካታ ገጾችን ተመልክቻለሁ። የአንተ ገጾች ካልሆኑ ለምን አላዘጋቸውም?
የተወሰኑትን በቀጥታ ጽፌላቸው እንዲዘጉልኝ ነግሬያቸው ነበር፣ ግን አላደረጉትም። አንዳንዴ ደግሞ ለአንባቢዎች አመልክቻለሁ፣ እነዚህ ገጾች የኔ አይደሉም፣ አንዳንድ ሰዎች በእኔ ስም ያወጧቸው ናቸው ብዬ አስጠነቅቃለሁ። ግን እንደዛም ሆኖ በእኔ ስም የወጡ ግን የኔ ያልሆኑ ገጾች የራሳቸው ነው ተከታዮች አሏቸው። እና አንደኛው መቆጣጠሪያ መንገድ ፌስቡክ የኔ መሆኑን የሚያስረዳ ምልክት እንዲሰጠኝ መጠየቅ ነበር። አሁን ምልክት መስጠት አቁመዋል መሰለኝ፣ እሱን ማግኘት አልቻልኩም። ግን አሁን እሞክራለሁ ብዬ አስባለሁ፣ የተለየ ምልክት እንዲሰጠኝና አንባቢዎች ይሄ ትክክለኛው የእሱ ገጽ ነው ብለው እንዲለዩ የሚያደርግ እና በተቻለ መጠን በራሴ ስም ራሴ እንድጠቀም እፈልጋለሁ ማለት ነው።
ማህበራዊ ሚዲያ ለኢትዮጵያውያን ምን አይነት መድረክ ነው?
ኢትዮጵያውያን እንግዲህ ማህበራዊ ሚዲያ ብቸኛ የአንደበታቸውን የሚገልጹበት፣ አስተሳሰባቸውን የሚገልጹበት፣ ጩኸታቸውን የሚገልጹበት ብቸኛ መድረክ ነው ብዬ አስባለሁ። ኢትዮጵያ ውስጥ በአሁኑ ጊዜ ያው ጋዜጦች፣ የሬዲዮ ጣቢያዎች በመንግስት ቁጥጥር ስር ናቸው። ሰዎች በነጻነት ራሳቸውን የሚገልጹበት ጋዜጣ ወይም ሌላ አይነት የመገናኛ መስመር ባለመኖሩ ምክንያት ፌስቡክ በጣም ብርቅ የሆነ ሰዎች ራሳቸውን የሚገልጹበት ከሌሎች ጋር የሚገናኙበት መድረክ ነው። ስለዚህ ሰዎች ይህንን ብርቅ የሆነ መድረክ በጥንቃቄ በአግባቡ ሊገለገሉበት ይገባል ብዬ አስባለሁ። ሌላው ትልቁ የማህበራዊ ሚዲያ ፋይዳ የሚመስለኝ ከመገልገያም አልፎ የህልውናችን ምስክር ነው። አንድ ምሳሌ ልንገርሽ። በተለያየ ጊዜ በመንግስት ላይ ሰላማዊ ተቃውሞ የሚያሰሙ ሰዎች አሉ እና መንግስት እርምጃ ይወስዳል። አንዳንድ ሰዎች ይሞታሉ፣ ይገደላሉ። በጸጥታ አስከባሪዎች ወይም ደግሞ በፖሊሶች፣ በወታደሮች ተተኩሶባቸው ይሞታሉ። የመንግስት ባለስልጣኖች ስለ ሞቱት ሰዎች በተጠየቁ ቁጥር የሞቱት ሰዎችን የተገደሉ ሰዎችን ቁጥር ራሱ ለመናገር ፈቃደኛ አይደሉም። አንቺ በራስሽ አይተሸዋል። ቀደም ባሉት ስርዓቶች ለምሳሌ ደርግ ተቃዋሚዎችን ሲገድል የገደላቸውን ሰዎች ስም ዝርዝር፣ ፎቶቸውን፣ ቁጥራቸውን ሳይቀር በጋዜጣ ላይ በሬዲዮ ላይ ያውጃል። ዛሬ ደግሞ ያለው ነገር የተገደሉትን ሰዎች ቁጥራቸውን እንኳን ለመናገር ባለስልጣኖች ፈቃደኛ አይደሉ። ይህ መግደሉ ራሱ መግደሉ በመጀመሪያ ደረጃ ወንጀል ቢሆንም የሰዎችን ህልውና መካድ ደግሞ ከቁጥርና ከስም ዝርዝር ማውጣት ደግሞ ራሱን የቻለ የግፍ ግፍ ነው። ይሄንን አስቢው። የሶሻል ሚዲያ አማራጭ ባይኖር ኖሮ እነዚህ ሰዎች ህልውናቸው የተካደባቸው ሰዎች እጣፈንታ በጣም በጣም አሳዛኝ ነበር የሚሆነው ማለት ነው። ጋር የሶሻል ሚዲያ ሰዎች ከምንጩ ከሰለባዎች የሚደርሳቸው ፎቶ፣ ቪዲዮ የነዛ ሰዎች ህልውና ማረጋገጫ እንደሚባሉ ሰዎች ነበሩ፣ እንዲህ አይነት ሰዎች በዚህ ቦታ ላይ ተገደሉ የሚለውን ምስክርነት የምናገኘው በሶሻል ሚዲያ ውስጥ ነው። ስለዚህ ነው ሶሻል ሚዲያ ከመገልገያነትም ባለፈ የህልውናችን የሰዎች ህልውና ማረጋገጫ ምስክር ነው ብዬ የማስበው እና ለሶሻል ሚዲያ ህልውና መኖር መታገል አለብን ብዬ አስባለሁ። ዝም ብሎ እንደ አማራጭ ሚዲያ የሚታይ ነገር አይደለም። ፌስቡክ ባይኖር እኛ ማንኖር ብሎ የሚያስብ ሰው መኖር አለበት ማለት ነው። እንደዛ ነው ማስብ።
ቀጥዬ ያነጋገርኳት የቁንጅና ውድድር አሸናፊ ሞዴል፣ ተዋናይት፣ ዳይሬክተር፣ ጋዜጠኛም ነበረች አርቲስት አምለሰት ሙጬ ትባላለች። በርከት ያሉ የፌስቡክ ገጾች በስሟ ካሉ አርቲስቶች መካከል አንዷ ናት። አምለሰት ሙጬ የማህበራዊ ድረ ገጾች ላይ በርካታ ከስምንት በላይ በአንቺ ስም የተከፈቱ ገጾች አሉ። እነዚህ ገጾች ያንቺ ናቸው?
ስምንቱም የኔ ሊሆኑ አይችሉም። አንድ አለኝ የራሴ። እኔ ያልሆኑ ነገሮችን ያሉ ፎቶዎችን ሲወጡ ሳይ ለምን አብዴት ማድረግ አልጀምርም ብዬ ስለ ሶሻል ሚዲያም የተወሰነ ግንዛቤ ሳገኝ የራሴን ራ ማድረግ ጀመርኩ፣ ቅርብ ጊዜ ማለት ነው።
እነዛን ገጾች ለማዘጋት ጥረት አላደረግሽም?
እንግዲህ አሁን ሲሪየስ ሁኜ እኔም ያስኩት ጉዳይ አልነበረም። መጀመሪያም በተለይ የኔን የባሌ ላይ ያው ጥሩ እንቅስቃሴም ስለምናደርግበት እና የአንዳንድ ነገሮች ስለምናደርግ የእሱ ላይ ነበረ። አሁን ለማዘጋት እንኳን ያው አንዳንዶቹ ፋኖች ናቸው። ከመውደድም እጅግ ከማድነቅም የሚፈጥሩት ነገር ነው እና ያው ግን አንዳንድ ጊዜ ግንዛቤ ላክ ለሰዎች ለአንቺ ያላቸውን ነገሮች ኮንታክትም እያደረጉ ምናምን አንዳንድ ነገር እንደዛ ሰማለው። እሱ ያው በመጥፎ ሲሆን ጥሩ አይደለም፣ በመልካም ሲሆን ደግሞ ትቀበያዋለሽ ሰው ወዶች የሚያደርገውን ነገር እና ምንም ለማዘጋት እንቅስቃሴ አላደረግኩም።
ተከታዮችሽ በተለያዩ ሌሎች ገጾች መምታታታቸው ጉዳቱ አልታየሽም?
አስቤበት ይሄን ነገር ይጠቅማል ይሄ ነገር ላይ ክለ እንደዚህ ነገር ላስተላልፍበት ብዬ አልጀምር። ምናልባት ከአሁን በኋላ ቁም ነገር ያዘሉ ነገሮችን ለሰዎች ይጠቅማሉ ብዬ የማስባቸው ነገሮች ወደፊት ስሰራ ከስራዬ ጋር አያይዤ ሰብኩት እቅድ አለ። ለጊዜው ግን እንደዚህ እንደው ዝም ብሎ ከሰዎች ጋር ኮሚኒኬት በማድረግ ነው ያለበትን ሁኔታ አፕዴት ለማድረግ ነው እንጂ ቁም ነገሮችን ለማስተላለፍ እና አንዳንድ ነገሮች ኮንታክት ከእነሱ ጋር ኮሚኒኬት ለማድረግ ያደረግኩት ነገር የለም። ምናልባት ከአሁን በኋላ ግን የማስተላልፈው መልእክት በተወሰነ ደረጃም ሊደመጥ ይችላል ብዬ ስላሰብኩኝ አልካም ነገር ይገነባል ብዬ የማስበውን ነገር ለማድረግ አስቤያለሁኝ።
ከአምለሰት ቀጥዬ ያነጋገርኳት ሳያት ደምሴን ነው። እሷም የቁንጅና ውድድር አሸናፊ ነበረች፣ ተዋናይት፣ ሞዴል፣ ዳይሬክተር፣ አሁን ደግሞ የዲዛይነርነት ሙያ ተቀላቅላለች። በርካታ ተከታዮች ያለው የአድናቂዎች ገጽ በስሙ አለ። ሳያት ደምሴ፣
ከማህበራዊ ድረገጾች አንዱ ፌስቡክ ነው። ፌስቡክ ላይ በጣም ትልቅ ቁጥር ከ120,000 በላይ ሰዎች የሚከተሉት አንድ የአድናቂዎች ገጽ አለ። እንደዚሁም ደግሞ ሌሎች 1-2-3 ገጾች አሉ። እነሱ ገጾች ያንቺ ናቸው?
የኔ አይደሉም።
ማን ነው የሚጠቀምባቸው?
በትክክል አላውቀውም።
ለማወቅ አልሞከርሽም?
በጣም ብዙ ሙከራ አድርጌያለሁ። እኔም ጓደኞቼም አብረውኝ የሚሰሩት ሰዎች ሙከራ አድርገዋል፣ ግን ልጆቹ ፍቃደኛ አልሆኑም።
ፌስቡክን ማነጋገር አልቻልሽም? አልሞከርሽም? ለምሳሌ ማዘጋት ይቻላል፣ እሱን አልሞከርሽም?
በጣም ብዙ ሞክር ያለውኝ። አሁንም ኢሜይል እንልክላቸዋለን፣ ግን ይታያል የሚል ሪፕላይ ያደረጉልሽ የለ ኢሚዲየትሊ ሪቪው ያደረግ ነው እንደሱ ነው የሚሉት።
ሰዓት አንቺ ሶሻል ሚዲያ ላይ የራስሽ አካውንት አለሽ? የራስሽ ገጽ አለሽ?
እኔ ሶሻል ሚዲያ ላይ ምንም የለኝ። ዩቱብ ግን አለኝ፣ የዩቱብ አካውንት።
ለምንድን ነው የማትጠቀሚው? ለምንድን ነው መጠቀም ያልፈለግሽው?
በእርግጥ ፌስቡክ በእኛ ስራ ላይ የሚጠቅም ብዙ ነገር አለው፣ ግን አሁን እኔም የራሴን እንደገና ሌላኛው ገጽ ብከፍት ከስርም እኔ የማደርገውን ነገር እየወሰዱ ስለሆነ የሚጭኑት እንደገና የበለጠ ማምታታት ነው የሚሆነው። ይሄ የኔ ነው ብሎ ለማለት ደግሞ በጣም ጊዜ የሚወስድ ነገር ይሆናል ብዬ ስላሰብኩ ኦልሬዲ እነሱ ቦታውን ይዘውታል። ሌላ አዲስ ሰው እንኳን ቢመጣ እኔ የምጭነውን ነገር ቶሎ ወስደው ከጫኑት ሁሉም ሰው ነው ግራ የሚገባው።
እንደ ሰዓት አብዛኞቹ በስማቸው የተከፈቱ ገጾችን ለማዘጋት ብዙ ደክመዋል፣ ግን ደግሞ በእነርሱና በሌሎች በርካታ አርቲስቶች ስምና ምስል የተከፈቱ ነገር ግን እነርሱ ብዙም የማይጠቀሙባቸው ገጾች በሌሎች ሰዎች አማካኝነት እየተንቀሳቀሰ ይገኛል። ደራሲና ገጣሚ በእውቀቱ ስዩም እንዲህ ያሉ ሰዎች ከድርጊታቸው ቢታቀቡና እያንዳንዱ ሰው ማህበራዊ ሚዲያ የሚሰጠውን እድል በመጠቀም የአገልግሎቱ ተቋዳሽ እንዲሆን ይመክራል።
ስርጭቶቻችንን ከኦዲዮ ናው የምትከታተሉ አድማጮቻችን የስልክ ቁጥሮች ለውጥ ስላለ አዲሶቹን ቁጥሮች እንድትጠቀሙ እናሳስባለን። ለካናዳና ለሌላው የአሜሪካ ሀገሮች 641-552-5020 የእንግሊዝና ሌሎች የአውሮፓ ሀገሮች አድማጮቻችን ደግሞ 4433-00102-288 ናቸው። እነዚህ ቁጥሮች በመላው ዓለምም እንደሚሰሩ መግለጽ እንወዳለን።
የስልክ ቁጥራችን 2022059942 ነው። የውስጥ መስመር 14 ነው። ወይም horn@voanews.com ላይ ኢሜል አድርጋችሁ መልእክቶቻችሁን አስተያየቶቻችሁን ብትሰጡን ይደርሰናል። ወደ እናንተ መልሰን እናቀርባችኋለን።
የምሽቱ አስተናጋጆቻችሁ ሰለሞን አባተና
ጽዮን ግርማንን። ወደ ተከታዩ ዝግጅት እንሸጋገር። የኢትዮጵያ ሙዚቃና የዓለም ጆሮ። ጋቢና በቪኦኤ የአማርኛ ዝግጅት ክፍል እየተዘጋጀ የሚቀርብ አዲስ ፕሮግራም ነው። ፕሮግራሙ ከሰኞ እስከ አርብ ከምሽቱ 1 ሰዓት ተኩል ላይ እናንተ ጆሮ ዘንድ ይደርስና ለግማሽ ሰዓት የመረጃና የማዝናኛ ዝግጅቶችን ያቀርብላችኋል። ኢትዮጵያ እንዳላት የሙዚቃው ዓለም ባለሙያ ድምጻዊና መሳሪያ ተጫዋች ብዛት ከሀገር አልፎ በዓለም አቀፍ ደረጃ ሊደመጥ ወይም ሊዘወተር የሚችል ሙዚቃ መፍጠርም ሆነ ማቀናበር ለምን አልተቻለም? ከትላንት በስቲያ አርብ የፕሮግራሙ አዘጋጆች ሄኖክ ሰማግዜርና መስታወት አራጋው በዚህ ጥያቄ ላይ የተነጋገረ አንድ ፕሮግራም አዘጋጅተው ነበር። የተወሰነውን ክፍል ቀንጭበን እናሰማችሁ።
Shirin Gabina VOA kuke saurare yanzu haka tare da Henok Fente da Mestawot Aragao.
Wiki talama Johnny na Gabina VOA. With Henok Fente and Mestawot Aragao.
እንደ ኢትዮጵያ ሙዚቀኞች ብዛት ሙዚቃ መሳሪያ ተጫዋቹና ድምጻውያኑ ማለታችን ነው። ከሀገር አልፎ ሊደመጥ የሚችል ሙዚቃዎችን ማቀናበርም ሆነ መፍጠር ለምን እንደያልተቻለው?
አዎ፣ እንግዲህ የሴኔጋል ታዋቂ ሙዚቀኛ የሆኑ እንደዚሁም የማሊ ሙዚቀኞች በስፋት በአፍሪካና በዓለም አቀፍ መድረኮች ሲሰማ ይታያል። በተለይ የተለያዩ ከበሬዎች በህብረት የሚጫወቱበት ባህላዊ አጫዋወታቸው መለየታቸውና የሴኔጋል ሙዚቃ በዓለም አቀፍ ደረጃ በስፋት እንዲደመጥ ካደረጉት ምክንያት አንዱ ነው። የማሊ ሙዚቃ እንደዚሁ ነው።
የማሊ ድምጻዊቷን ኦሙኡ ሳንጋሬን ዜማ ነበር የሰማነው። በሌላ ወገን የናይጄሪያን ሙዚቃ የተመለከትን እንደሆነ እንደ ሴኔጋልና ማሊ ባህላዊ ሙዚቃቸው ላይ የተመሰረተ ሙዚቃን በጋራ ዜማንና ግጥምን በመቀባበል በመጫወት ይታወቃሉ። ልክ እንደ ኢትዮጵያ ማለት ነው። ዘመናዊ ሙዚቃቸውም ከምዕራባውያኑ የሙዚቃ ስልት ጋር ጥራት እንደጠበቀ ለአድማጭ ይቀርባል።
የናይጄሪያ ሙዚቃ በዙሪያ ባሉት ሀገሮች በላይቤሪያ፣ በሴራሊዮንና በጋና ተደማጭነቱ ከፍተኛ ነው። ምኑሩ ቃስኬደን ከሁለት ዓመት በፊት ለአዲስ ዓመት ፒስ ስኩዌር በሚሊኒየም አዳራሽ አዲስ አበባ ተጫውተው የለ
ፐርሰናሊ Personally, I rock your body. I promise you go home, you won't tell daddy. I give it to you like you never had it. Screaming, chanting, like speaking Chinese. Now waiting me this, back a boom boom. Now waiting I see, Zaga, but she know one day. She talks, so she know one day. I know go lie, the things within my mind. When I see you dancing, girl, you got me high. And if you wanna try, make a good day tonight. Cause I'm in the mood, as long as you feel. Personally, 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 personally.
እነዚህ መንታ ወንድማማቾች ፒተር ኦኮዬ እና ፓውል ኦኮዬ የማይክል ጃክሰን አደናነስና ያዘፋፈን ስልት ከራሳቸው ሙዚቃ ጋር በመደባለቅ መጫወታቸው የናይጄሪያ ማይክል ጃክሰን የሚል ቅጥያ ስም ተሰጥቷቸዋል። 50 ሚሊዮን ናይራ ከጌም ኦቨር አልበማቸው ሽያጭ ብቻ ማግኘት የቻሉም ናቸው። $192,000 በላይ ነው ሄኖክ።
መቼም ትንሽ የሚባል ገንዘብ አይደለም፣ በተለይ በብርና በናይራ ሲመጣ።
እውነት ነው። የኢትዮጵያ ሙዚቃ ታዲያ ዜማና ድምጽ በሽ ሆኖ በአፍሪካ የሙዚቃ ገበያና በሌሎች ዓለም አቀፍ ገበያዎች ለምንድን ነው በሰፊው ያልተደመጠው ወይም የማይደመጠው? በርካታ ምክንያቶች ሊቀርቡ ይችላሉ። እኛም እንዲሁ ችግሩን ነጥለን አናቀለውም። ግን አንዳንድ ፈተናዎችን እናስቀምጣለን። በዘመኑ ቴክኖሎጂ ጥራቱን የጠበቀ ጥራት ስንል ከመለማመጃ ቦታ ይጀምራል። ከሙዚቃው ቅንብር ጀምሮ የቀረጻ ቦታና የተሟላ ስቱዲዮ ማጣት፣ እንዲሁም የባለሙያዎች የስራ ክፍፍል።
የስራ ባለቤትነት ጠፍቷል። ኮፒራይትን እንግዲህ አስመልክቶ ሙያችንን ተቀማን የሚሉ ሙዚቀኞች ጥቂት አይደሉም። ጉዳዩን በሌላ ጊዜ የምንመለስበት ይሆናል። ችግሮቹ እንዳሉ ሆነው ሙዚቃ ስራ መሆኑን በመገንዘብ ስራው የሚጠይቀውን ጊዜና ትኩረት ቢሰጥ ሙዚቃችን የተሻለ እውቅና ሊያገኝ ይሆናል የሚል አስተሳሰብ አለን።
አዎ፣ ዛሬ በሚደርሳቸውና በሚያቀናብራቸው ሙዚቃዎች እንግዳ ይዘንላችሁ ነው። ከሀገር ባለፈ በተለይም በአውሮፓ ሀገሮች ተወዳጅነትን ያተረፈ ወጣት ኢትዮጵያዊ ሙዚቀኛ ሳሙኤል ይርጋ ከኛ ጋር አጭር ቆይታ ያደርጋል። የሙዚቃ ፍቅሩ ገና ከልጅነቱ ቢሆንም ሙዚቃን የመማር እድል ያገኘው የ12ኛ ክፍል ትምህርቱን ካጠናቀቀ በኋላ ነበር። ያሬድ ሙዚቃ ትምህርት ቤት እስኪገባ የሙዚቃ መሳሪያ የመንካትም ሆነ በቅርበት የማየት እድሉ አልነበረውም። በያሬድ ሙዚቃ ትምህርት ቤት ክላሲካል ሙዚቃን መማሩ አሁን ለሚሰራቸው ሙዚቃዎች መሰረት እንደሆነውም ደጋግሞ ይናገራል።
ጃዝ ሙዚቃዎችን መስማት ስጀምር ለጃዝ ሙዚቃ ያለኝ ፍላጎት ወይም ፍቅር በደንብ ከፍ እያለ መጣ። ጃዝ የሚባለውን ነገር መጫወት አለብኝ ብዬ ወሰንኩበት ጊዜ 3ኛ ዓመት ነው። በትክክል ትምህርቱ የለም፣ ግን የሬድ ውስጥ መጽሐፎች ብዙ መጽሐፍት ነበር እና አውጥቼ አነብ ነበረ። ሃርሞኒው ያው ክላሲካል ላይ ቤዝ አድርጎ ከዛ በኋላ ግን ሰፍቶ በራሱ መንገድ የሚሄድ አይነት ሃርሞኒ ወይም ቲዮሪ ያለው ነው። የኢትዮጵያ ሙዚቃ በጃዝ መልክ በእኔ ደግሞ አይነት አሬንጅመንት እና አጫዋወት የተለየ አይነት የኢትዮጵያ ሙዚቃ ለሌላ ዓለም መቅረብ ይችላል የሚል ህልምና ምኞት ስለነበረኝ እሱን ነበረ ያሬድስ ቁጭ ብዬ ራሴን ያስተማርኩት የኢትዮጵያ ቅኝቶች ላይ። ከዛ ባህላዊ የሆኑትን ሙዚቃዎች በደንብ ፒያኖ ላይ ቁጭ ብዬ እንዴት መጫወት እንደምችል፣ ከኔም በፊት ደግሞ የተጫወቱት ትልልቅ የኢትዮጵያ ሙዚቀኞች እነሱ ደግሞ የተጫወቱበትንም አጫዋወት በደንብ አድርጌ አይመለከት ነበር፣ አስተውል ነበር። ኢንተርናሽናሉ የሙዚቃ አድማጭ እንዴት አድርጎ የኢትዮጵያ ሙዚቃ መቀበል ይችላል የሚለውን ብዙ ጊዜም ሰጥቼ እሱ ላይ ነው ከ3ኛ ዓመት በኋላ እንትን የሰራሁት። ስመረቅም የራሴን ሙዚቃዎች ኢትዮጵያ የሆኑ ሙዚቃዎች ጽፌ ተመረቅኩኝ። ከዛ በኋላ ያው ወደ ሙዚቃው ዓለም በደንብ በመጫወት ደረጃ ተቀላቀልኩኝ።
የሳሙኤል ይርጋ የሙዚቃ ድርሰት በኢትዮጵያ ዜማ ላይ መሰረቱን አድርጎ ከምዕራባውያኑ የሙዚቃ ስልት በተለይም ከጃዝና ከአርኤንድቢ ጋር የተቀናበረ ነው።
እኔ ውስጥ ጃዝ ሙዚቃ ብቻ ነው ያለው ብዬ አላምንም። ከዛም ሌላ ባህላዊ ሙዚቃ ስሰማው ያደግኩበት ነው እና ፖፕ ሚዚክም የነ ጥላሁን ገሰሰ የነ ማሙድ አህመድ ያለሱ አላደግንም እና በደንብ እሱ ሁሉ ነገር ውስጤ ነበረ። ከዛ ደግሞ ክላሲካል ሙዚቃ ከያሬድ የወሰድኩት አዲስ ትምህርት አዲስ ህይወት ነበረ። የእሱም ኢንፍሉዌንስ አለብኝ። ስለዚህ የብዙ ሙዚቃ ኢንፍሉዌንስ አለብኝ እና እኔ ደግሞ በጣም የአርኤንቢ ሙዚቃ አፍቃሪ ነኝ። ስለዚህ የአምስት የስድስት ሙዚቃዎች እንትን ኢንፍሉዌንስ ውስጥ ያለ ማለት ነው።
የተለያዩ የኢትዮጵያ ሙዚቀኞችን ያሳተፈው ታውን ኮልድ አዲስ እና አዲስ ስሩ ዘ ሉኪንግ ግላስ በዳብ ክላውስስ የሙዚቃ አሳታሚነት የወጡት ሁለት አልበሞች በውጭ አድማጭ ተወዳጅ በመሆናቸው በተለያዩ የአውሮፓ ከተሞች የተዘጋጁ ፌስቲቫሎች ላይ ሙዚቀኞቹ በተደጋጋሚ እንዲጫወቱ እድሉን ከፍቶላቸዋል። ነጋ የራሱ ቅንብርና ፈጠራ የሆነውን ጉዞ የተሰኘውን የሙዚቃ አልበም የአውሮፓ ሙዚቀኞችን በማሳተፍ በሪል ወርልድ ሪከርድስ ስቱዲዮ የሙዚቃ አሳታሚነት ለአድማጭ አቅርቧል።
ጉዞ ብዙ አይቲዩንስ ቻርት ዩኤስ ላይ ያለው አይቲዩንስ ቻርት ላይ አንደኛ ሆኖ ለአንድ ሳምንት ቆየ። ወደ 40 የሚሆኑ ሚዲያ ጋዜጦችም ሬዲዮም ቲቪም የ2012 ምርጥ አልበም ብሎ መረጠው።
የሳሙኤል ይርጋ ጉዞ በሚል የሙዚቃ አልበም የተጀመረው የሙዚቃ ስራው ከሀገር ውስጥና ከውጭ ሀገር የሙዚቃ ተመራማሪዎች የሚሳተፉበት በጀርመን መንግስት ትብብር የኢትዮጵያ ሙዚቃ ስራ መሰረት ላይ ጥናት ለማካሄድ ዝግጅቱን ጨርሷል።
ጉዞ የሚባል ሌላ የሪሰርች ፕሮጀክት ደግሞ ጀመርኩኝ። የፕሮጀክቱ አይዲያ ኢትዮጵያ ውስጥ ያለውን የሙዚቃ ስሩን የማግኘት አይዲያ ነበረኝ። ይሄን አይዲያ ለፎሬን ሚኒስትር የጀርመን ፎሬን ሚኒስትር አፕሩቭ ተደርጎ ፋንድ ለማድረግ ወሰኑ። ሪሰርች ፕሮጀክቱ አልተጀመረም ግን ጥናቱ አሁን ከዚህ በኋላ የሚጀመር ይሆናል። እሱ ራሱን የቻለ ሌላ ፕሮጀክት ነው።
ሳሙኤል ይርጋ ዘሀበሻ ሴሽን የተሰኘ 6 ሙዚቃዎች አሉት። እንዲሁም ሀገሬ የሚል 4 ሙዚቃን የያዘ አልበም ለድረገጽ ሽያጭ አቅርቦ ነበር። ጉዞ ከተሰኘው የሙዚቃ አልበሙን በመቀጠል ሳሙኤል ይርጋ ሁለተኛ አልበሙን ለመስራት በዝግጅት ላይ ነው።
ሁለተኛ አልበሙን ለመስራት የተዘጋጀው ነው። ኦልሬዲ ብዙዎቹን ሰርች ነው። ዋናው ሬኮርዲንግ ነው ዲዛይር የሚደረገው። እኔ ራሴ የምዘፍንበት አልበም እሱም እያለቀ ነው። ከዛ ሁለተኛ ከምሰራው የጉዞ ሁለተኛው አልበም ሌላ ይሄኛው አልበም ደግሞ እዚህ ሀገርና ምናልባት ጭም ሀገር ሊወጣ ይችላል። በአልበም ደረጃ ሁለቱ አልበሞች ናቸው አሁን እየተሰሩ ያለ።
የሰራሃቸው ሙዚቃዎች በሀገር ውስጥ ተቀባይነቱ እንዴት ነው?
ትንሽ ትግል አለው እንደዚህ አይነት ሙዚቀኛ ሆኖ ኢትዮጵያ ውስጥ መኖር። ከኑሮም ከምንም ጋር ሲታይ ትግል አለው። እኔ ውጭ የሄድኩኝ ሰርቼ ስለመመለስ ነው እንጂ ኢትዮጵያ ውስጥ ባለው ሁኔታ የሚያኖር እና በትክክል ቫሊዩ ተሰጥቶት የሚያስኬድ አይነት ህይወት አይደለም አሁን እያየሁ ያለሁት። እዚያ ጋር ለሙዚቃው ያለው ድጋፍ ከብዙ አቅጣጫ ትልቅ እንዲሆን ኢንስቲትዩት እንደ ራሱ ያሬድን ጨምሮ ህዝቡ መጥቶ አድማጭ ሲሆን፣ መንግስትም በሚያስፈልገው መንገድ ይሄንን ነገር ድጋፍ ሲያደርግ፣ የባህል ሴንተሮቹ ደግሞ እኛ ሀገር ያለው የሙዚቃ ላይ ያለው ችግር ቦታ ነው። ለምሳሌ ማጥኛ ቦታ ብዙ ሙዚቀኞች ታለንትድ ሆነው እነዚህ ሁሉ ቢሟሉላቸው ብዙ ታለንት ማየት ይቻላል ብዬ ስለማምን ነው።
የሰራቸውንና ለመስራት ያቀዳቸውን እያደነቅን ከእኛ ጋር ላደረገው አጭር ቆይታ እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ።
ነገ በመደበኛው የሰኞ ዝግጅታችን እንገናኛለን።
ለዛሬ በምሽቱ ፕሮግራም አዘጋጆች፣ በቴክኒክ መሐንዲሶቹና እንዲሁም በሌሎች ባልደረቦቻችን ስም እንሰናበታችኋለን።
ሰሎሞን አባተ ነኝ።
ጽዮን ግርማ ነኝ።
ሰላም፣
በደህና ደሩ።
This program has come to you from the Voice of America, Washington.